የተከበራችሁ አድማጮቻችን ይህ የቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅዱስ ቦናቬንቸር የቴዎሎጂና የፍልስፍና ምርምርና ጥናት ወቅታዊነት በጣም ልቆ ከሁሉም በላይ የሚታወቅ እግዚአብሔር በሚል ርዕስ ዙሪያ የሚወያይ በጳጳሳዊ ግሬጎሪያና መንበረ ጥበብ እንደ አውሮፓ አቆጣጠር ከህዳር 15 ቀን እስከ ህዳር 17 ቀን 2017 ዓመተ ምህረት ወደ ተከናወነው ዓለም አቀፍ አውደ ጥናት ቅዱስነታቸው ሊቅ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መልእክት አስተላልፈው እንደነበር የቫቲካን ሬዲዮ ልዑክ ጋዜጠኛ አሜዲዮ ሎሞናኮ ካጠናቀሩት ዘገባ ለመረዳት ተችሏል። ቤኔዲክቶስ 16ኛ ባስተላለፉት መልእክት የዚሁ ዓለም አቀፍ አውደ ጥናት መርሃ ግብር የቅዱስ ቦናቬንቸር ምርምርና ጥናት ምንኛ ጥልቅና ሰፊ መሆኑ የሚያስገነዝብ ብሎም በዚህ ለምንኖርበት ወቅታዊ ታሪክ ማናችንም ከሚገምተው በላይ የሚናገር እግዚአብሔር በማወቅ ዙሪያ ለሚደረገው ቴዎሎጂያዊም ይሁን ፍልስፍናዊ ምርምርና ጥናት በነበረበት ዘመን ያመላከተው ህልዮ ወቅታዊነት ያለው መሆኑ የሚያረጋግጥልን ነው እንዳሉ የገለጡት የቫቲካን ሬዲዮ ልዑክ ጋዜጠኛ ሎሞናኮ አያይዘው የቅዱስ ቦናቬንቸር ላይ ያተኮረ ቀዳሚው ዓለም አቀፋዊ አውደ ጥናት እንደ አውሮፓውያን አቆጣጠር በ1974 ዓ.ም የተካሄደው ሲሆን ይህ ሁለተኛው ደግሞ ቅዱስ የቤተ ክርስቲያን ሊቅ ቦናቬንቸር የተወለደበት 800ኛው ዓመት በሚዘከርበት ወቅት የተከናወነ አውደ ጥናት ከተለያዩ አገሮች ተወጣጡ 48 ምሁራን ያሳተፈ እንደነበርም ገልጧል። ይህ የ2017 ዓመተ ምህረት አውደ ጥናት የዚያ የመጀመሪያው በ1974 ዓመተ ምህረት ተካሂዶ የነበረው አውደ ጥናት ማዕቀፍ ያደረገ ቅዱስ ቦናቬንቸር በፍልስፍናና በቲዮሎጂ እንዲሁም በስነ መንፈሳዊነት ዘርፍ ያመላከታቸው ሁሉ በወቅታዊው ዓለም ተካፋይ የሚያደርገው ለወቅታዊው ፍልስፍናዊና ቲዮሎጂያዊ መንፈሳዊ ተግዳሮት የሚናገር ያደርገዋል እንዳሉ ያስታወሱት የቫቲካን ሬዲዮ ልዑክ ጋዜጠኛ ሎሞናኮ አያይዘው ቅዱስነታቸው ሊቅ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ቦናቬንቸር የግልጸት ግንዛቤና የታሪክ ቲዮሎጂ በሚል ርዕስ የደረሱት ሁለተኛው መድብላዊ መጽሐፍ ለመጀመሪያ ጊዜ በጣሊያንኛ ቋንቋ የታተመው ለንባብ የበቃበት አውደ ጥናት መሆኑን ይጠቁማሉ። የተካሄደው አውደ ጥናት የሶስት መናብርት ጥበብ ትብብር እውን ያደረገው ሲሆን እንደ መርሃ ግብሩ መሰረትም በመጀመሪያው የአውደ ጥናት ውለው ቲዮሎጂያና የግልጸት ስልት የሚል፣ የሁለተኛው ቀን ውለው ደግሞ የዘፍጥረት ቲዮሎጂያና የስነ ክርስቶስ ቲዮሎጂያ፣ የመዝጊያው የሶስተኛው ቀን ውለው የቅዱስ ቦናቬንቸር የስነ ቤተ ክርስቲያን ቲዮሎጂያ ህልዮ ርዕስ ያደረገ እንደነበረም ለሞናኮ ጠቅሰው የተካሄደው አውደ ጥናት ጳጳሳዊ ግሬጎሪያና መንበረ ጥበብ የቴዎሎጂያ ቅዱስ ቦናቬንቸር ሰራፊኩም መንበረ ጥበብ እና ጳጳሳዊ አንቶኒያኑም መንበረ ጥበብ ትብብር ውጤት መሆኑን ገልጧል። ጆቫኒ ፊዳንሳ ለርፓና ቆጣጠር በ1218 ዓመተ ምህረት በኢጣሊያ በላሲዮ ክፍለ ሀገር ቪተርቦ አውራጃ በሚገኘው ባኞሬጆ ወረዳ ተወለደ። ብዙ የጤና መታወክ የነበረው እና ከቅዱስ ፍራንቺስኮ ጋር በመገናኘትም ፈውስ ታድሎ ከህመሙ በመላቀቁም ምክንያት ሁኔታውን መልካም እድል ወይንም ቦናቬንቹራ ሲል ሲገልጠው፣ ይህ መልካም እድል ሲል የተናገረው ቃል ቦናቬንቱራ የሚል መጸውዕ ስም የተሰጠው እንዳደረገውም ሲገለጥ፣ ለእናቱ ቃል እንደገባው መሰረትም የፍራንቺስካውያን ንዑሳን ማህበር አባል ሆነ። እንደ አውሮፓውያን አቆጣጠር በ1257 ዓመተ ምህረት የዚህ ማህበር ጠቅላይ አለቃ በመሆን እንዳገለገለም የቤተ ክርስቲያን የታሪክ ማህደር ያወሳል። ቦናቬንቹራ ኑርፓና ቆጣጥር በ56 ዓመት ዕድሜው በ1274 ዓመተ ምህረት በሰማያዊ ቤት ተወለደ። በ1588 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ሲስቶ አምስተኛ የቤተ ክርስቲያን ሊቅ ብለው እንዳወጁትና የአእምሮ ጉዞ ወደ እግዚአብሔር በሚል ርዕስ እየደረሰው ሰው ወደ እግዚአብሔር ያቀና መሆኑና ይህንን ወደ እግዚአብሔር የሚያደርገው ጉዞ ስድስት እርከኖች እንዳሉት በቴዎሎጂያዊ ፍልስፍናዊ ሰቂለ ህሊናዊ ምርምር አማካኝነት የሚተነትን ጥናት ዙሪያ የደረሰው መጽሐፍ በስፋት የሚታወቅለት እንደሆነ የቫቲካን ሬዲዮ ለኦክ ጋዜጠኛ ለሞናኮ ካጠናቀሩት ዘገባ ለማረዳት ተችሏል። የበንዲ እንዳለም በቅዱስነታቸው ለሄክረስ ሊቃነ ጳጳሳት በኔዲክቶስ 16ኛ ለሚጠራው የቫቲካን ማህበር ሊቀመንበር አባ ፌዴሪኮ ሎምባርዲ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ጆሴፍ ራትሲንገር ወይንም በኔዲክቶስ 16ኛ በቅዱስ ቦናቬንቹራር ዙሪያ ያደረጉት ጥልቅ ምርምርና ጥናት መሰረት የቅዱሱ ፍልስፍናዊና ቴዎሎጂያዊ ጥናት የሚያብራራ ለመናብር ተጥበብ ትልቅ ማጣቀሻ እና ለጥናትና ለምርምር መሰረት ሊሆን የሚችል የደረሱት መጽሐፍ በቅዱስ ቦናቬንቹር ምርምርና ጥናት ላይ ያላቸው ጥልቅ እውቀት ያመለክታል። አውደ ጥናቱም በቦናቬንቹር ዙሪያ በቅርቡ በጣሊያንኛ ቋንቋ የታተመው መጽሐፍ ለንባብ የበቃበት ውይይትም ተካሂዶበታል። ቅዱስነ ታቸው በቅዱስ ቦናቬንቹራ ዙሪያ 3 የሮባዊ ትምህርተ ክርስቶስ አስተምረው ሰጥቷል። ለቅዱስ ቦናቬንቹራ ያላቸው ትልቅ ፍቅር ምክንያትም እንደ ፓና አቆጣጥር መስከረም 9 ቀን 2009 ዓመተ ምህረት በቅዱስ ቦናቬንቹር ከተማ በሆነችው በባኛሬጆ ከተማ ሐዋርያው ጉብኝት አካሂዶ እንደነበር መጋልጠው የሰጡት ቃለ ምልልስ አጠቃለዋል።